ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮቻችን። የቅዳሜ ጥቅምት 9 2017 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። በመስተንግዶው ቆንጅታዬ አብሬያችሁ አመሻለሁ። የፕሮግራሙ አቀናባሪ ደግሞ ንጉሶ ታምሬ ነው። እንደ ሁልጊዜው በአለም ዜና ዝግጅታችንን እንከፍታለን። በማስከተል በዲጂታል ወይም በአጠቃላይ በኢንተርኔት አጠቃቀም ዙሪያ ያለው ነጻነት ለተከታታይ 14 ዓመታት ማሽቆልቆሉን የፍሪደም ሃውስ ዓመታዊ ሪፖርት አስታውቋል። ኢትዮጵያም በጥናቱ ከተካተቱት ሀገራት መካከል አንዷ ነች። ይህንን ዘገባ ለዛሬ ይዘንላቸዋል። በኢትዮጵያ የአፋር ክልል ፈንታሌ ደገምገም እያደረገ ያለውና እስከ አዲስ አበባ የሚሰማው የመሬት መንቀጥቀጥ ዙሪያ ያሉ የተለያዩ ጉዳዮች በዘርፉ ባለሙያዎች ሰፋ ብለው ይተነተናሉ። በሁለተኛው አጋማሽ ደግሞ እንደተለመደው ሳምንታዊው የሙዚቃ ቃና ለመዝናኛችሁ ተሰናድቷል። እነዚህን ይዘን አብረናችሁ እናመሻለን። እናንተም አብራችሁን ቆዩ። አሁን ወደ ዓለም ዜና እናልፋለን።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የሶማሊያው ፕሬዝዳንት በሀገራቸው ጸጥታ እያስከበሩ ወዳሉ ሀገራቶች የሚያደርጉትን ጉብኝት ጀመሩ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ቅዳሜ ዩጋንዳ ካምፓላ ገብተዋል። የአሁኑ ጉብኝታቸው በሶማሊያ ጸጥታ በሚያስከብሩ አራት ሀገራት ከሚያደርጉት የመጀመሪያው ነው። ፕሬዝዳንቱ በካምፓላ ከዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር በጋራ ጉዳዮችና በአፍሪካ ህብረት የሶማሊያ ተልእኮ ሽግግር አትሚስ ዙሪያ እንዲሁም ቀጠናዊ ሰላምና መረጋጋትን በተመለከተ እንደሚወያዩ የሶማሊያ ፕሬዝዳንት ቤተ መንግስት መግለጫ አስታውቋል። ሐሰን ሼክ መሐመድ በቀጣይ በአፍሪካ ህብረት የሶማሊያ ተልእኮ አባል ሀገራት ወደ ሆኑት ብሩንዲ፣ ኬንያና ጅቡቲ ይጓዛሉ። የሶማሊያው ፕሬዝዳንት ቃል አቀባይ አብዱል ቃድር ዲጌ ለአሜሪካ ድምጽ የአፍሪካ ቀንድ ፕሬዝዳንቱ ኢትዮጵያን አይጎበኙም ሲሉ ተናግረዋል። በሶማሊያ በሺዎች የሚቆጠሩ የኢትዮጵያ ወታደሮች ጸጥታ ለማስከበር የተሰማሩ ቢሆንም ነገር ግን በጎርጎሮሳውያኑ 2024 መግቢያ ላይ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የተፈራረመችው አጨቃጫቂ ውል ሶማሊያ ሉዓላዊነቴን ጥሳለች በሚል አስቆጥቷታል። የኢትዮጵያ ሰራዊት በፊታችን ታህሳስ ሙሉ ለሙሉ ከሶማሊያ ለቆ የሚወጣ ሲሆን ሁለት የሶማሊያ ባለስልጣናት ምንጮች ግብጽ በሶማሊያ የአፍሪካ ቀንድ ሰላም አስከባሪ ተልእኮ አባል ለመሆን ጥያቄ ማቅረብ ባን አረጋግጧል። የሶማሊያው ፕሬዝዳንት ቃል አቀባይ አብዱል ቃድር ዲጌ በሶማሊያ ቀጣዩ የሰላም አስከባሪ ማን እንደሚሆን መታየቱ ገና እንደቀጠለ ነው ብለዋል። የኬንያ ፍርድ ቤት የምክትል ፕሬዝዳንት ምርጫውን አገደ። የኬንያ ህግ አውጪዎች የሀገሪቱ የቀድሞ ምክትል ፕሬዝዳንት ሪጋቲ ጋቻጓን በከባድ የስነ ምግባር ጉድለትና ፕሬዝዳንቱን በማቃለል ክስ ከስልጣናቸው እንዲነሱ በማድረግ ፕሬዝዳንት ዊሊያም ሩቶ ለተተኪ ምክትል ፕሬዝዳንትነት እጩ አድርገው ያቀረቧቸውን በማጽደቅ ድምጽ ከሰጡ ከአንድ ቀን በኋላ የኬንያ ፍርድ ቤት አዲሱን ምክትል ፕሬዝዳንት አግዷቸዋል። ሩቶ ምክትል ፕሬዝዳንት ጋቻጓ ከስልጣናቸው እንደተነሱ የምክትል ፕሬዝዳንትነቱን ስልጣን ሹመት ለማካሄድ ጊዜ አላጠፉም። ተተኪ ፕሬዝዳንት ለመምረጥ ተጨማሪ የሁለት ሳምንት ጊዜ ነበራቸው። ዊሊያም ሩቶ ምርጫ ለማድረግ ምክትል ፕሬዝዳንት ጋቻጓን እንዲተኩ የሀገር ውስጥ ጉዳይ ሚኒስትር ኩቱሬ ኩንዲኪን በፍጥነት ለእጩነት ያቀረቡ ሲሆን ከሰዓታት በኋላ የኪንዲኪ ሹመት ያለምንም ድምጸ ተአቅቦና ተቃውሞ በ236 የብሔራዊ ምክር ቤት አባላት ድምጽ ጸድቋል። ፍርድ ቤቱ አርብ ዕለት በሰጠው ብይን የቀድሞ ምክትል ፕሬዝዳንት ጋቻጓ በመተካታቸው ዙሪያ የተወሰደውን እርምጃ በመቃወም ያቀረቡት አቤቱታ የህዝብ ጥቅም ጥያቄዎች ዙሪያ ጠቃሚ የህግ ጥያቄ አስነስቷል ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የእስራኤሉ ጠቅላይ ሚኒስትር መኖሪያ ቤት ላይ ጥቃት ተቃጣ። የኢራኑ መሪ ባለፈው ዓመት በጎርጎሮሳውያኑ ጥቅምት 7 ሐማስ የፈጸመው አሰቃቂ ጥቃት ዋና የእቅዱ መስራች የሆኑት የሐማሱ መሪ መገደላቸውን ተከትሎ ሐማስ ከእስራኤል ጋር የሚያደርገውን ትግል እንደሚቀጥል ቃል በቀቡበት በዚህ ወቅት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤትን ኢላማ ያደረገ የድሮን ጥቃት ምንም አይነት ጉዳት ሳያደርስ መክሸፉን የእስራኤል መንግስት ዛሬ ቅዳሜ ተናግሯል። በአንጻሩ በጋዛ የሆስፒታል ባለስልጣናትና የአሶሺየትድ ፕሬስ ዘጋቢ እንደገለጹት እስራኤል በፈጸመቻቸው የተለያዩ ጥቃቶች ህጻናትን ጨምሮ በትንሹ 21 ሰዎች ተገድለዋል። ዛሬ ቅዳሜ ማለዳ ከሊባኖስ አቅጣጫ የመጣውን የሰው አልባ ድሮን ጥቃት የሚያስጠነቅቁ ድምጾች በእስራኤል በከፍተኛ ሁኔታ ሲጮሁ ነበር ያለው የእስራኤል መንግስት ቃል አቀባይ መግለጫ ጥቃቱ በተፈጸመበት ወቅት በቂሳሪያ በሚገኘው የጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤት እሳቸውም ሆኑ ባለቤታቸው እንዳልነበሩ አስታውቆ በሰው ህይወት ላይ የደረሰ ጉዳት የለም ብሏል። በመስከረም ወር የየመን ሁቲ አማጽያን የኔታንያሁ አውሮፕላን በቴል አቪቭ በሚገኘው ቤን ጉሪዮን አየር ማረፊያ ሰርፍ ባሊስቲክ ሚሳኤል ማስወንጨፋቸው ይታወሳል። የኔታንያሁ መኖሪያ ቤትን ኢላማ ካደረገው የድሮን ጥቃት በተጨማሪም ቅዳሜ ማለዳ ላይ በሰሜን እስራኤል ከሊባኖስ የተነሱ ወደ 55 የሚጠጉ ኢላማዎች ላይ መተኮሱን የእስራኤል ጦር አስታውቋል። የተወሰኑት መክነዋል የተባለ ሲሆን በሰው ላይ የደረሰ ጉዳት ስለመኖሩ እስካሁን የተገለጸ ነገር የለም። በመጨረሻም የቡድን 7 መከላከያ ሚኒስትሮች ጉባኤ ተጀመረ። በመካከለኛው ምስራቅ ያለው ግጭት እየተባባሰና የዩክሬን ጦርነት ሶስተኛ ክረምቱን እየያዘ ባለበት በዚህ የውጥረት ወቅት የቡድን 7 አባል ሀገራት መከላከያ ሚኒስትሮች ጉባኤ በጣሊያን ተጀምሯል። የቡድን 7 አባል ሀገራቶች ወቅታዊ ፕሬዝዳንትነቱን የያዘችው ጣሊያን የሰሜን አትላንቲክ የቃል ኪዳን ጦር ኔቶ መቀመጫ በሆነችው ኔፕልስ ጉባኤውን እያስተናገደች ነው። ለኔቶ ኃላፊ ማርክ ሩቴና ለአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ለሆኑት ጆሴፍ ቦሬል እንዲሁም ለጉባኤው ታዳሚዎች አቀባበል ያደረጉት የጣሊያኑ የመከላከያ ሚኒስትር ጉአዶ ክሬሴቶ ዛሬ እዚህ መሰባሰባችን ዴሞክራሲያዊ ስርዓታችንን ለመገደብ ለሚጥሩ ሁሉ ጠንካራ መልእክት ያስተላልፋል ብዬ አምናለሁ በማለት ተናግሯል። ጉባኤው በዋናነት የዩክሬን ጦርነት ላይ ትኩረቱን ቢያደርግም በአፍሪካና በፓስፊክ እስያ የጸጥታ ጉዳዮች ላይም የሚወያይ ይሆናል። አድማጮች ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ጥቅምት 9 ፕሮግራማችንን ነው እየተከታተላችሁት ያላችሁት። ዝግጅታችንን ከአጭር ሞገድና ከኢትዮሳት በተጨማሪ በዌብሳይታችን amharic.voanews.com ላይም በቀጥታ ልትከታተሉ ትችላላችሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። ወደ መሰናዶቻችን በቀጥታ እንዘልቃለን። የፍሪደም ሃውሱ የዲጂታል ነጻነት አመታዊ ሪፖርት። በዲጂታል ወይም በአጠቃላይ በኢንተርኔት አጠቃቀም ላይ ያለው ነጻነት ለተከታታይ ለ14 ዓመታት ማሽቆልቆሉን ፍሪደም ሃውስ የተሰኘው ተቋም ባወጣው አመታዊ ሪፖርት ላይ አመልክቷል። በዚህ ጥናት ከተካተቱ ሀገራት ውስጥ 41 በሚሆኑት በያዝነው አመት ምርጫ የሚካሄድ በመሆኑ ሁኔታውን አሳሳቢ እንደሚያደርገውና ነጻና ክፍት የሆነ የኢንተርኔት አገልግሎት ዲሞክራሲ እውን ይሆን ዘንድ ወሳኝ መሆኑን የዘርፉ ባለሙያዎች አሳስበዋል። ኢትዮጵያም በጥናቱ ከተካተቱት ሀገራት አንዷ ስትሆን ኢንተርኔት ሆን ተብሎ ከሚቋረጥበት፣ የማህበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች ከሚታገዱበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ የተነሳ የአካል ጉዳት ከሚደርስባቸውና ከሚገደሉበት ሀገራት ተርታ ተመድባለች። ይህንን ሪፖርት የተመለከተው ባልደረባችን እንግዲህ ወልዴ ከቪኦኤዋ ቬሮኒካ ባልዴራስ ኢግሌሲያስ ዘገባ ጋር አጣምሮ ተከታዩን አሰናድቷል።
በጥናቱ ከተካተቱት 38 የአፍሪካ ሀገራት መካከል የኢንተርኔትን ነጻነት በተመለከተ ኢትዮጵያ የመጨረሻውን ደረጃ ይዛለች። የፍሪደም ሃውስ ዓመታዊ ጥናት እንዳመለከተው ኢትዮጵያ የማህበራዊ ሚዲያ ወይም ሌሎች የግንኙነት መንገዶች የሚታገዱበት፣ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መረቦች ሆን ተብለው የሚስተጓጎሉበት፣ የመንግስት ደጋፊ የሆኑ አስተያየት ሰጪዎች በኢንተርኔት ላይ የሚደረጉ ውይይቶችን የሚቆጣጠሩበት፣ ብሎገሮች ወይም ሌሎች የኢንተርኔት ተጠቃሚዎች በሰጡት የፖለቲካም ሆነ የማህበራዊ ጉዳዮች አስተያየት ምክንያት ከሚታሰሩበት፣ ኢንተርኔት ተጠቃሚዎች የመረጃ መረብ ላይ በሚያደርጉት እንቅስቃሴ ምክንያት የአካል ጉዳት ከሚደርስባቸውና በእስር ላይ ሳሉ ጭምር ከሚገደሉበት ሀገራት ተርታ ተመድባለች። በዚህ ምክንያት በፍሪደም ሃውስ መለኪያዎች መሰረት በኢንተርኔት አጠቃቀም ረገድ ኢትዮጵያ ነጻ ካልሆኑ ሀገራት ተርታ ተመድባለች። የሰብአዊ መብት ቡድኑ ፍሪደም ሃውስ በ72 ሀገራት ባደረገው ጥናት መሰረት የድህረ ገጾች መገደብ፣ የማህበራዊ ሚዲያው ላይ የሚታየው ገደብ፣ በኢንተርኔት ላይ የሚሰሩ የማህበራዊ አንቂዎች ለእስር መዳረግ በመላው ዓለም የኢንተርኔት ነጻነት አደጋ ላይ መውደቁን አመላካች ነው ብሏል። ኪያን ቨስቲንሰን በፍሪደም ሃውስ ተመራማሪ ናቸው።
We looked specifically at 41 countries around the world.
በመላው ዓለም ምርጫ የሚካሄድባቸውን 41 አገራት ተመልክተናል። ፓርቲዎችና እጩዎች የተለያዩ መልእክቶችን ለማስተላለፍና ብዛት ያላቸውን ድምጽ ሰጪዎች ለማግኘት ሰው ሰራሽ ልህቀትን መጠቀማቸውን ታዝበናል።
ይህ በዲሞክራሲ ላይ ያለንን አመኔታ የሚሸረሽርና ድምጽ ሰጪዎችን የሚያሳስት እንደሆነ ተመራማሪው አክሎ ተናግረዋል። በኢንዶኔዥያ ሁለቱ ፕሬዝዳንታዊ ተፎካካሪዎች አኒየስ ባስዌዳን እና ፕራቦዋ ሱቦአንቶ አረብኛ ቋንቋ መናገር እንደማይችሉ የታወቀ ሙስሊም ድምጽ ሰጪዎችን ለመሳብ ሲባል አረብኛ እንደሚናገሩ ተደርጎ የሐሰት ቪዲዮ ተቀናብሮ ተሰራይቷል። በወቅቱም ሐሰተኛ መረጃዎችን በማጣራት ላይ የሚሰሩት ማህበራዊ አንቂዋ ሳንቲ አስቱቲ በጉዳዩ ላይ ለቪኦኤ አስተያየታቸውን ሰጥተው ነበር።
በምርጫ ወቅት በፌዝ መልክ የሚተላለፉ መልእክቶች ተቀናቃኞችን ለማሳጣት ብቻ ሳይሆን የሚደግፉትን እጩ አጉልቶ ለማቀረብም ጥቅም ላይ እየዋሉ ነው።
ቢሆንም በፍሪደም ሃውስ ጥናት ኢንዶኔዥያ በአስከፊ ደረጃ ላይ አልተመደበችም። በቻይና ገዢው የኮሚኒስት ፓርቲ በኦንላይን ላይ የሚደረግን ተቃውሞ ላለፉት 10 ዓመታት ሲገድብ ቆይቷል። በዚህ ዓመትም ኪያን ቨስቲንሰን እንደሚሉት ብቸኛዋ የኢንተርኔት ነጻነት ገዳቢ ሀገር አይደለችም።
የሚያንማር ሰራዊት በአገሪቱ የሚገኙትን ተቃዋሚዎች የኢንተርኔት አጠቃቀም ለመገደብ በስፋት ሳንሱር በማድረግና በመከታተል ላይ ነው።
የፍሪደም ሃውስ ሪፖርት ሁሉም ነገር ተስፋ አስቆራጭ እንዳልሆነም አመልክቷል። በአፍሪካዊቱ ዛምቢያ የሚገኘው የሲቪል ማህበራት በዲጂታል መስክ ላይ የሚደርሰውን ጫና ተከላክለዋል። ቺሊ ደግሞ በኦንላይን ላይ ሰብአዊ መብትን ለማስከበር ከለላ ማድረጓ ተጠቅሷል። በአሜሪካ ፕሬዝዳንታዊ ምርጫው በተቃረበበት በዚህ ወቅት ኢንተርኔት የተነቃቃ የተለያዩ ሐሳቦች የሚስተናገዱበትና ነጻ መሆኑን ጥናቱ አመልክቷል። ነገር ግን በአገር ውስጥ ባሉም ሆነ በውጭ ተዋናያን አማካይነት የሚሰራጩ አሳሳች መረጃዎች በኢንተርኔት ላይ እንደሚታዩ የፍሪደም ሃውሱ ባልደረባ ኪያን ቨስቲንሰን ያስጠነቅቃሉ።
አክተርስ ሁ ሜይ ቢ connected to this
እነዚህም ከሩሲያና ከቻይና መንግስታት ጋር ግንኙነት ያላቸው አካላት ናቸው። በኢራን መንግስት የሚደገፉ ተዋናያንም በፕሬዝዳንታዊ ምርጫ ዘመቻዎች ላይ ማነጣጠራቸውን ተመልክተናል።
በዲጂታል መስክ በሚታየው የነጻነት ሁኔታ ላይ ትኩረት እንዲደረግ በማድረግ ፖሊሲ አውጪዎችና የግል ዘርፉ በተለይም በምርጫ ወቅት ሰዎች በነጻነት ኢንተርኔትን መጠቀም እንዲችሉ መላዎችን እንዲፈጥሩ ያደርጋል የሚል ተስፋ እንዳላቸው የመስኩ አጥኚዎች ይናገራሉ። በጥናቱ ከተካተቱት 72 ሀገራት ውስጥ በ27ቱ የሰብአዊ መብት ጥበቃው እጅግ ተዳክሟል። ቻይናና ሚያንማር የኢንተርኔት ነጻነትን በተመለከተ በዓለም እጅግ አስከፊ ሀገራት ሆነው ተመዝግበዋል። በግል ኔትወርኮች ወይም VPN ላይም ያላቸውን ክልከላ አጠናክረዋል። አይስላንድ በኢንተርኔት ነጻነት አንደኛውን ደረጃ ስትይዝ፣ አፍሪካዊቷ ዛምቢያ ደግሞ ከፍተኛ መሻሻል ያሳየች ተብላ ትጠቅሳለች። በየዓመቱ የሚካሄደው ጥናት ለመጀመሪያ ጊዜ በተመለከታቸው ቺሊ እና ኔዘርላንድስ በመረጃ መረብ ላይ ሰብአዊ መብትን እንደሚያከብሩ ተስተውሏል። በጥናቱ ከተካተቱት ሀገራት ውስጥ 3/4 በሚሆኑት ሐሳባቸውን በሰላማዊ መንገድ የገለጹ ሰዎች ጭምር እስከ 10 ዓመት በሚደርስ እስራት ተቀጥተዋል። በ43ቱ ሀገራት ሰዎች በመረጃ መረብ ላይ ሐሳባቸውን በማካፈላቸው ብቻ አካላዊ ጉዳት ደርሶባቸዋል ወይም ተገድለዋል። የትጥቅ ግጭት በሚካሄድባቸው ሀገራት ደግሞ የኢንተርኔት መዘጋት ወይም መረጃ መረቦችን በመጠቀም ሐሳባቸውን በሚገልጹ ሰዎች ላይ በሚደርስ የበቀል እርምጃ ምክንያት ግጭቶቹ ከሚያስከትሉት ጉዳት በተጨማሪ አደገኛ ሁኔታዎችን እንደሚፈጥርባቸው ተጠቁሟል። ሳንሱር እና በኢንተርኔት ላይ የሚወጡ መረጃዎችን አጣሞ ማቅረብ የምርጫ ውጤቶች ወደ ተፈለገው እንዲያጋድሉ፣ ድምፅ ሰጪዎች በእውነተኛ መረጃ ላይ ተመስርተው የራሳቸው ውሳኔ ላይ እንዳይደርሱና ድምፃቸው ተሰሚነት እንዳያገኝ አድርገዋል። ይህም በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ውስጥ ቢያንስ በ27ቱ ተስተውሏል። በጥናቱ ከተካተቱትና ለምርጫ በሚዘጋጁ ወይም ምርጫ ባከናወኑት ሀገራት ከግማሽ በላይ የሚሆኑት ደግሞ ይህን ችግር ለመቅረፍ እርምጃዎችን ወስደዋል። በመረጃ መረብ ላይ የሚደረግ ሳንሱር እና መረጃን አጣሞ ማቅረብ እጅግ እየጨመረ መምጣቱን የፍሪደም ሃውስ ጥናት አመልክቷል። ጥራት ያለውና አስተማማኝ መረጃ ያለመኖር ሰዎች አስተሳሰባቸውን እንዳይቀርጹ ሐሳባቸውንም እንዳይገልጹ በማህበረሰባቸው ውስጥ ውጤታማ ተሳትፎ እንዳያደርጉ እንዲሁም መንግስትንም ሆነ ተቋማትን ተጠያቂ ለማድረግ እንዳይንቀሳቀሱ ይገድባል ሲል ጥናቱ አመልክቷል። ተአማኒነት ያለው የመረጃ መረብ ለመገንባትና ለኢንተርኔት ነጻነት በቁርጠኝነት መስራት እንደሚያስፈልግም ጠቁሟል። በዓለም ከሚገኙ ኢንተርኔት ተጠቃሚዎች ውስጥ 86.7 በመቶ የሚሆነውን ህዝብ የሸፈነው ጥናት 35 በመቶ የሚሆኑት ነጻ እንዳልሆኑ አመልክተዋል። 17 በመቶ የሚሆኑት ተጠቃሚዎች ብቻ ነጻ እንደሆኑም ተመልክተዋል። በዓለም 5 ቢሊዮን የሚሆነው ህዝብ የኢንተርኔት ተጠቃሚ ሲሆን በፍሪደም ሃውስ 14ኛው ጥናት መሰረት 79 በመቶ የሚኖሩት ፖለቲካዊ፣ ማህበራዊ ወይም ሃይማኖታዊ ጉዳዮችን የተመለከቱ ጽሑፎችን በኢንተርኔት በማጋራታቸው ብቻ ለእስር በሚዳረጉባቸው አገራት ነው። በጥናቱ መሰረት 67 በመቶ የሚሆኑት ደግሞ የሚኖሩት በኢንተርኔት ላይ ባሰፈሩት መልእክት ምክንያት ለጥቃት በሚጋለጡበት ወይም በሚገደሉበት አገራት ውስጥ ነው። በኢትዮጵያ ያለውን የኢንተርኔት አጠቃቀም ስንመለከት በያዝነው የፈረንጆች ዓመት መጀመሪያ ላይ በተደረገ ዳሰሳ በኢትዮጵያ 24.83 ሚሊዮን የኢንተርኔት ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 14.4 በመቶ እንደሆነ ዴታ ፖርታል የተሰኘና እንዲህ አይነት ጉዳዮችን በመላው ዓለም የሚከታተል ተቋም አመልክተዋል። በዚህ መሰረት በኢትዮጵያ 103.3 ሚሊዮን የሚሆነው ህዝብ ወይም 80.6 በመቶ የሚሆነው ህዝብ የኢንተርኔት ተጠቃሚ እንዳልሆነ የድርጅቱ ዳሰሳ ያመለክታል። በተመሳሳይ ወቅት ኢትዮጵያ 7.05 ሚሊዮን የሚሆኑ የሶሻል ሚዲያ ተጠቃሚዎች እንዳሏትና ይህም ከአጠቃላይ ህዝቡ 5.5 በመቶ እንደሆነም የዴታ ፖርታል ሰነድ ያመለክታል። 77.39 ሚሊዮን የተንቀሳቃሽ ስልክ ተጠቃሚዎች እንዳሉና ይህም ከአጠቃላይ ህዝቡ 60.4 እንደሆነም ተመልክተዋል። አድማጮቻችንና ተመልካቾቻችን በፍሪደም ሃውስ ሪፖርት ላይ የኢትዮጵያ መንግስት ባለስልጣናት አስተያየት እንዲሰጡ ያደረግነው ሙከራ አልተሳካም። ወደፊት የመንግስትን አስተያየት ካገኘን ይዘን እንቀርባለን።
እንግዶልን ለዘገባው እናመሰግናለን። በመቀጠል ደግሞ ደገምገም ያደረገ ያለው የመሬት መናወጥ በባለሙያዎች ይተነተናል። ኢትዮጵያ ለመሬት መንቀጥቀጥ ምን ያህል የተጋለጠች ናት? ከሰሞኑ በአዋሽ ፈንታሌ አካባቢ ከአንድ ወር በላይ የቆየ የመሬት መንቀጥቀጥ እየተከሰተ ነው። ከአዋሽ ፈንታሌ አካባቢ የተነሳው የመሬት መንቀጥቀጥ ንዝረቱ በአዲስ አበባ ከተማና በሌሎችም አካባቢዎች በተደጋጋሚ ተሰምቷል። የኢትዮጵያን ቀጣይ የመሬት መንቀጥቀጥ ተጋላጭነትና አደጋው በተለይ በከተሞች አካባቢ ቢከሰት ጉዳቱን መቀነስ የሚቻልበትን መንገድ በተመለከተ የዘርፉን ባለሙያዎች በማነጋገር ኬኔዲ አባተ ተከታዩን ትንታኔ አዘጋጅቷል።
በአፋር ክልል ዞን 3 በመትገኘው አዋሽ ፈንታሌ ወረዳ የተከሰተው የመሬት መንቀጥቀጥ አደጋ ከአንድ ወር በላይ መቀጠሉን የአካባቢው ነዋሪዎችና የዘርፉ ተመራማሪዎች ይገልጻሉ። በአካባቢው እየተከሰተ ያለው የመሬት መንቀጥቀጥ 165 ኪሎ ሜትር ርቀት ላይ በመትገኘው በአዲስ አበባ ከተማና በሌሎችም ከመሬት መንቀጥቀጡ መነሻ ጀምሮ በዙሪያው ተመሳሳይ ርቀት ላይ ባሉ ስፍራዎች ንዝረቶችን ፈጥሯል። በአዋሽ ፈንታሌ የመሬት መንቀጥቀጡ መቀጠሉን የሚገልጹት የአካባቢው ነዋሪዎች ይህም የተለያዩ ጉዳቶችን እያስከተለ እንደሚገኝና ቀጣይ ስጋትም መፍጠሩን ተናግረዋል። ኑሪ ሹክና አስተያየታቸውን ከሰጡን የአዋሽ ፈንታሌ ነዋሪዎች አንዱ ናቸው።
ከጀመረ ወራ ከምናምን ይሆናል እና ከዛ ድረስ ያው መሬቱ ደግሞ በጣም እየተነጠቀ ነው። መሬት ደግሞ እንደ ከባድ መሳሪያ ይዘዋል። እንደ ከባድ መሳሪያ ይላል ይንቀጠቀስ።
በወር ከምናምን ጊዜ ውስጥ እንዲያው በየቀኑ ይንቀጠቀጣል ስሜቱ አለ ወይስ በየስንት ቀኑ ነው የሚሰማው?
በዚህ ሳምንት ማለት ነው። አንዳንድ ቀን አልፎ እያለ ነበር፣ አንዳንድ ቀን ያሳልፋል። ይህ ደግሞ ወር ሙሉ ነው። ቀኑም ማታም አምራራ ሰዓት ሲንቀጠቀጥ አሁን ቤቶች ምናምን ይፈርሳሉ። ሰው ላይ የደረሰ ጉዳት የለም። ከመሬት ውስጥ እየወጣው አለ፣ ሙቅ አለ፣ ቀዝቃዛ አለ። በአሁኑ ማለት ነው
አዲስ ከዚህ በፊት ያልነበረ ነው።
አዎ እና ያው ምን እንደምንን አናውቅም። በጣም እያሰጋ ሁኔታ ነው ያለው ነው።
ሌላው የአካባቢው ነዋሪ ፍቅሩ ማሞ ደግሞ ተከታዩም ብሏል።
እዛው አካባቢ ነኝ። ከጀመረ አንድ ወሩ ነው። አንድ ወር ከምናምን ነው። አካባቢው ላይ የተሰሩት ቤቶች እንደዚህ ጥንካሬ የሌላቸው ቤቶች ናቸው። በቀላሉ የሚፈርሱ ናቸው። ይሄ በድንጋይ ካባ ተክቦ የድሮ ቤቶች እንደዛ ነገሮች ናቸው። ጉዳት እየደረሰ ነው። አንዳንድ ቦታ ላይ የመሬት መሰጠቅ አለ። መሬት ተሰንጥቆ ደግሞ ከሌላ ውሃ የውሃ ፍሰትን በዛ በስንጥቁ ወደ ሌላ አቅጣጫ ወደ ሰዎች መንደር እንዲገቡ ያደረገበት ቦታ አለ። ጋራዎች እየፈረሱ ነው። እየተናዱ ያሉ ጋራዎች አሉ እና ያው ሰዎች አካባቢው ለቀዋሉ። አብዛኛው ከተማው ሰው አልባ የሚመጣል። በጣም ሁሉም ፈርቶ እየሸሸ ነው ከተማው እየወጣ ነው ያለው።
ምን ከተማ ነው?
ገጠሩም ከተማው ወደ አዋሽ ፈንታሌ ሳቡሬ ይባላል። አፋር ክልል ውስጥ በመጀመሪያ በትንሹ የነበረው ነገር እየጨመረ እየመጣ ነው አሁንም ክፍተቱ ማለት ነው። እና 4 ሰዓት ሙሉ ደግሞ ዝም ብሎ የሚቀጠቀጥባቸውም አካባቢዎች አሉ። እዛው አካባቢያችን ላይ ሆኖ ይለያያል የመንቀጥቀጡ ሁኔታ። እኛ ጋር በ3 ቀን አንዴ በ4 ቀን አንዴ ነው። 24 ሰዓት ደግሞ የሚቀጠቀጥበት ቀን አለ አሁን እዛቸው አካባቢ ላይ ሆኖ ማለት ነው።
በአካባቢው በ1973 ከተከሰተው የመሬት መንቀጥቀጥ በኋላ መሰል ክስተት ሲስተዋል የአሁኑ ለመጀመሪያ ጊዜ እንደሆነ የገለጹት በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ፕሮፌሰር አታላይ አየለ ከአንድ ወር በላይ ስለቆየው የአዋሽ ፈንታሌ የመሬት መንቀጥቀጥ መንስኤና ቀጣይነት አብራርተዋል።
የኛ ተቋም ይህንን እየተከታተለ ነው የቆየው። እስካሁን የተመዘገበው በሬክተር ስኬል 5.3 ነው እና ከዚያም በታች 4.9 4.8 ምን እንደዚያም እና ብቻ በአዲስ አበባ አካባቢና በሌሎችም ከተሞች ያው እየተሰማ ነው ያለው። እና እንግዲህ ቦታው መነሻውን አውቀነዋል። ከፈንታሌ ቮልካኖ ሰሜን ምዕራብ አቅጣጫ እንደ 10 ኪሎ ሜትር እንደዚህ በፈረር የሚሆን አካባቢ ነው። አሁንም እየተካሄደ ነው ያለው። መንስኤውም ያው ከዚህ ከስምጥ ሸለቆ ተፈጥሮ ጋር ሆኖ መሬት መንቀጥቀጥና የቅልጣለት ወደ ላይ እየሰረገ ስለሚመጣ ነው ከጥልቀት ከስር ከመሬት ቅርስ አካባቢ እና ይህ እንቅስቃሴ እየቀጠለ ነው። እና አሁን እንግዲህ እንደኛ እንደ ባለሙያ ያው ቦታው ታውቋል። ንዝረቱም ቅርብ ርቀት እየተሰማ እንደሆነ ይታወቃል። እና ያን ያህል የጎላ ስጋት ለአዲስ አበባ ከተማ ይፈጥራል ብለን አንጠብቅም። ግን ምንድን ነው ሊሆን እንደሚችል ስለማይታወቅ ለህዝብም የማንቃት ስራ ማለት ምንም መጨናነቅ ሳያስፈልግ ማለት ነው። ቦታው ከየት እንደሚመጣ ታውቋል። ያው ንዝረቱ እየተሰማ ነው። በዚሁም ሊቀጥል ይችላል። የተወሰነ ጊዜ ሊቆምም ይችላል። እና ይህንን አውቆ እንደ መንግስትም እንደ ህዝብም እንደ ባለሙያም ሁሉም የየድርሻውን እየተወጣ ግጭት እያደረጉ መቀጠል ያስፈልጋል ማለት ነው።
በተመሳሳይ በአዲስ አበባ ዩኒቨርሲቲ የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር የሆኑት ዶክተር መሰለ ኃይሌ የሰሞኑ የመሬት መንቀጥቀጥ አነስተኛ የሚባል እንደሆነና በተራዘመ ሂደት በከርሰ ምድር አካባቢ ያለው ኃይል ቀስ በቀስ እየወጣ ስለመሆኑ አብራርተዋል።
የመሬት መንቀጥቀጥን ክላሲፊኬሽን ወስድ የኛው አነስተኛ የሚባሉት ውስጥ ነው የሚወድቀው። 5 በታች እስካሁን ኦከር ያደረጉት 5 በታች እንግዲህ 4.9 በኦክቶበር 6 ላይ የሆነው ክሎስ ቱ ሞደሬት ነው። ኢን ኤኒ ኬዝ አሁን እነኚህ ያሉት ከፍተኛ በጣም ደካማ ህንፃ እዛው በደረሱበት አካባቢ ካልሆነ ከፍተኛ ጉዳት አያደርሱም። ያው እንዳየናቸው የሆነ አንዳንድ በጣም ጠንካራ ያልሆኑ ቤቶች ክራክ አድርገዋል። የዚህ ሰሞኑ ማለት ነው። የሚገርመው ግን ብዛቱ አላቋረጥም። ዛሬም ነበረ ሰዎች ትንሽ ይሄኛው ለምሳሌ አንድ ትልቅ ፎልት እየተንቀሳቀሰ ነው። ጀነራል ፎልት ኤሪያ ከመካከል ሬፕቸር እያደረገ ኤነርጂ ሪሊዝ እያደረገ ነው ያለው። በሳይንሱ ሲታይ እነኝህ ትንሽ ማለትም 4.5 4.6 ክፉ አይደሉም። ለምን ኢነርጂ ነው መጨረሻ ላይ ጉልበት ነው የሚለቀው የመሬት ሲሰነጠቅ። ቀስ ቀስ እያለ በትንሽ መውጣቱ ጥሩ ነው። ካልሆነ እንግዲህ በትልቅ በአንድ ላይ መጣ ነበር ማለት ነው። እነኝ ወቅ ልካለን የታፈነ ነገር አሁን አንድ ትልቅ አንድ የታፈነ ነገር ከሚወጣ ቀስ ያለ ሪሊዝ እያደረገ ነው። በሳይንሱ ጥሩ ምልክ መጥፎ አይደለም። ጥሩ ነው ለማለት ሳይሆን ዝም ብሎ አንድ የሚፈነዳ ነው ትልቅ ሊመጣ የሚችለው። አሁንም ግን የለም ለማለት አይቻልም። ለምን አንድ አሁን የምናወራቸው የተለያየ ፎልቶች በተለያየ ቦታ አኪሚሌት አድርጎ በቃ እነኝህ ደከም ሲሉ አንድ ተለቅ ያለም ነገር ሊመጣ ይችላል። ግን በቤዚክ ሳይንሱ ትንሽ ሬሊዝ ማድረጉ እንደ ክፋት አይታይም። ግን ያ እርዝኩክ የጥንቃቄውና ዝግጅቱ መሆን ያለበት ትልቆቹ የመጡት ይህን ሰሞን ካለውን ጋር ተያይዘው ቢሆን ከዚያም በኋላ ይመጣሉ። በቃ ቀኑን ነው የማናውቀው።
ኢትዮጵያ በታሪኳ የመሬት መንቀጥቀጥ ክስተቶችን ማስተናገዷን የሚገልጹት ዶክተር መሰለ ኃይሌ ስምጥ ሸለቆ የሚያገኛት በመሆኗ ይህ የመሬት መንቀጥቀጥ ወደፊትም እንደሚኖር ተናግረዋል። በአዲስ አበባ ከተማ ደግሞ 7.4 ሬክተር ስኬል የሚመዘገብ ከባድ የመሬት መንቀጥቀጥ ሊከሰት እንደሚችልም የጥናት ውጤቶች እንደሚያመለክቱ አስረድተዋል።
ይሄ ጥሩ ማስጠንቀቂያ ነው። መሬት መንቀጥቀጥ ሁሌም ነበር በአገሪቱ በጣም ትልቆችም ደርሷል። ከዚህ በፊት በታሪክ አለ። ለምሳሌ በጣም በቅርብ ጊዜ 100 ዓመት እንኳን ብንወስድ 6.8 6.8 ማለት አሁን ኦከር ባደረጉት እንግዲህ በሺዎች በመቶ 200 እጥፍ እንደማለት ነው። የካራ ቁሬም እንደዚህ 1953 6.6 1960 ሰርጎ 6.4 እንግዲህ 3 እንደዚህ የተለያየ ሞመንት ምንድራቸው አሉ። የመሬት መንቀጥቀጥ አላት ኢትዮጵያ ምንም ሪፍት ቫሊ እስካለ ድረስ ሁሌም ይኖራል፣ ትልቅም ይኖራል። ለምሳሌ በመቶ ዓመት ውስጥ 6.8 መቶ ኪሎ ሜትር ርቀት ላይ ደርሷል። ያ ማለት ወደ 7000 ቶን ኦፍ ቲኤንቲ ነው። እጅ አሁን እዚህ ያንቀጠቀጠችን በቀደም ወደ 169 tons of TNT ይሄኛው ደግሞ 7000 እና 39 መውሰድ ነው። እና እንደሱ አይነት የመሬት መንቀጥቀጥ ምሳሌዎች አሉ። በስታስቲካል ደግሞ አንድ ጥናት እኔም አድርጌ ነበር እንደ ትምህርቴ ፓርት 7.4 ለአዲስ አበባ ሊደርስ ይችላል። ስታስቲካል ይሄ የጉተንበርግ ሪሌሽን ይሉታል። ከዚህ ፊት ኦከር ያደረጉት አርስኩ የካርክ ስታስቲካሊ 7.4 7.4 ማለት እንግዲህ ሀይቲን አፍርሶ 230,000 ሰው የሞተበት 7.2 ነው። ኦቤ ጃፓንን የሚያክል እርዝቆ የተዘጋጀ አገር 6,700 ሰው ሞቶ የ80 ቢሊዮን ያህል ጉዳት ህንፃ የፈረሰው እና ድልድይ የፈረሰው 7.2 ነው። ኢትዮጵያ ለአዲስ አበባ 7.4 ኦከር ሊያደርግ ይችላል።
አዲስ አበባን ጨምሮ የኢትዮጵያ ልዩ ልዩ አካባቢዎች ለመሬት መንቀጥቀጥ ተጋላጭ መሆናቸውን ከግምት በማስገባት አዲስ የሚገነቡ ህንፃዎች ሊደረግላቸው ስለሚገባው ጥንቃቄና ነባሮቹ ላይ ሊደረግ ይገባል ስላሉት የማጠናከር ስራም ዶክተር መሰለ አብራርተዋል።
ከህንፃ አሰራራችን ጋር ደግሞ ሲታይ ለምሳሌ በ2010 ላይ ጥሩ እንትኖች አሉ። ምሳሌ አለ በዓለም ላይ እንደ መማሪያ የሚወሰድ ቺሌ ላይ 8.8 እርዝኩዌክ ኦከር አረገ። ቺሌ በጣም ትልቅ ነው 8። ሀይቲን በዛን ጊዜ 7.2 ኦከር አረገ። አስታውሳላችሁ 230,000 ሰው ሞተ። ኦልሞስት የዋና ከተማ ፕሪንስም ሌሎቹም ፈረሱ እንዳለ። ቺሌ ላይ ግን ያ 8.8 525 ሰው ነው የሞተው። ምንድነው ጥሩ ዝግጅትና የህንፃ ዝግጅት ያለበት በእርግጥ ወደ ገጠር ኦከር ሲያደርግ ከተማ ኦከር ሲያደርግ ይለያያል። ይሄ ራሱ እርዝ ኩዌክ አሁን አዋሽ ኦከር ያደርገው አዲስ አበባ መካከል የፍልውሃው ቢሆን ኖሮ ያንን ኦከር ያደርገው ያው ነገሮች ይኖራሉ። ግን ዞሮ ዞሮ እኛ በቂ ዝግጅት የህንፃ ዲዛይኑ ላይ ያለ ድክመት ዲዛይኑ እንኳን ኮዱ ጥሩም ቢሆን የመሀንዲስ ችሎታና ያንን በደንብ በሳይንሳዊ መንገድ ዲዛይን የማድረግ ከዛ ደግሞ ዝርዝሮች ይፈልጋሉ። ትልቁ ነገር እንግዲህ ያው ህንፃዎቹን ዲዛይን ኮድ አለን ከ77 በፈረንጆች ጀምሮ ሲያንን የተሰሩትን ሳንተው አዲሶቹን በጣም በጥንቃቄ ዲዛይኑን በጥንቃቄ መስራት ዲቴይሊንግ መስራት ህንፃው ሲሰራ ደግሞ መቆጣጠር በደንብ አንዱ እሱ ነው። ላለፉት ደግሞ ሬትሮፊቲንግ ይባላል። ኢቫሉዌት ይደረጉና ባለው ሳይንስ ለምሳሌ ኮቤ ከጃፓን ኮቤ እርስኩዌክ በኋላ 1996 እኔ ትምህርቱን ጨርሼ ልክ ኮንሰልተንት ጋር የተቀጠርኩበት ጊዜ ነበር። እና በቃ ያሉትን ህንፃዎች የኒውክሌር ፓወር ቼክ ማድረግ ነው የሰራ ነው። እንዲህ አይነት ነገሮች ያስፈልጋሉ። እና ብዙዎች ህንፃዎች ተጠናክረዋል። ቢያንስ ብዙ ሰዎች የሚሰበሰብባቸው እንደ ስቴዲየም ያሉ፣ እንደ ቤተ ክርስቲያን፣ እንደ መስጊድ፣ ስብሰባ አዳራሽ፣ ኢምፖርታንት የሆኑ ሆስፒታሎች፣ የኮማንድ ሴንተር ያለባቸው፣ የሀገሪቱ አመራር ያለበት የካምፓኒዎች ኢምፖርታንት አሴት ያለበት መርዛማ የሆኑ ነገሮች ያሉበት ቦታ የቴሌኮሙኒኬሽን ህንፃዎች የግድ ተጠንቶ መጠናከር ይኖርባቸው። ይሄ ከህንፃ ጋር
የአዋሽ ፈንታሌው የመሬት መንቀጥቀጥ ስለ ክስተቱ መኖር ጥሩ ማስተማሪያ ነው የሚሉት ፕሮፌሰር አታላይ አየለ በበኩላቸው መንግስት ምክረ ሀሳቦችን ለመተግበር ዝግጁ መሆን እንዳለበት አስገንዝበዋል።
በተለያየ ጊዜ ሲፈጠሩ በሚዲያም እንደዚህ በእናንተም
በቮይስ ኦፍ አሜሪካ በተለያዩ ሚዲያዎች እኮ እንደዚህ ስንናገር ኖረናል እኮ እና የሚሆን አይመስለውም ሰው ባለሙያው ራሱ ሲቪል መሐንዲሶችም ህዝቡም እንደዚህ እኛ ጋር የሚፈጠር አይመስለንም ነበር። አሁን ይሄ እንደውም እንደ መልካም አጋጣሚ ተወስዶ የምንለው ነገር እውነት እንደሆነ መሬት መንቀጥቀጥ ሆነ የእሳተ ገሞራ ፍንዳታ አደጋ ሊመጣ እንደሚችል ኢትዮጵያ ውስጥ መማር አለብን። ሊያስተምረን የሚችል ክስተት ነው። ይሄ ትምህርት ይሆነናል በኋላ የግንባታ ጥራትንም የመጠበቅ አሁን የከፋነ ጉዳት ያደርሳሉ ለን አንጠብቅም። ለምን ርቀት አለዋ 100 ኪሎ ሜትር ላይ የተፈጠረ ያለ ነገር ስለሆነ የግልጥ አለትም ስለሆነ ደግሞ ከሱ ምክንያት የመጣ ስለሆነ የመሬት መንቀጥቀጦቹ እስካሁን ካየናቸው መጠኖች የጎላ ከዚያ ከፍ ይላል ብለን አንጠብቅም። ግን ይሄ አስተማሪነቱን አስምረንበት እንደ የመንግስት ተቋማትም በቃ ይሄ አደጋ ሊመጣ እንደሚችል ማወቅ ያለባቸው ይመስለኛል። ህዝብም እንደዚያው ሁልጊዜ አዲስ ነገር ይሆናል ሲመጣ እንጂ እኮ ከዚህ በፊት አዲስ ነገር አይደለም። አፋር ውስጥ ከዚህ የበለጠ ክስተት ተስተናግዶ ያውቃል። በእሳተ ገሞራ በ97 ምርጫ ጊዜ እንደውም ከፍተኛ የሆነ ክስተት ተፈጥሯል አፋር ውስጥ ቅርብ ጊዜ ማለት ነው። ግን አብዛኛው ሰው ስላልሰማው ከሳይንሳዊ ምርምርነቱ ባለፈ ምንም የጎላ አሻራ ትቶ አላለፈም፣ ህዝቡ ዘንድ አይታወስም ማለት ነው። ለእኛ አዲስ አይደለም እንደዚህ አይነት ክስተት በየቀኑ የምንመዘግብ በየቀኑ የምንተነትን ከየት ቦታ እንደመጣ ምን ያክል መጠን እንዳለው እንኳን አይደለም የኛን ከአሁን ከቱርክ ሁሉ የሚነሳውን እኛ አካባቢ ያሉት መሳሪያዎች እኛ ይህንን በየቀኑ ትንታኔና ሎኬሽን ሁሉ እናደርጋለን ማለት ይህንን መስራት የሚያስችል የሰው ኃይልም ሆነ የተቋም ብቃት ያለው በአዲስ አበባ ዩኒቨርሲቲ ስር የኛ የጂኦፊዚክስ ሳይንስና አስትሮኖሚ ተቋም ማድረግ የሚችል ተቋም አለ። እኛ እንደ ባለሙያ የምንጠበቅብንን እየሰራን መረጃም እየሰጠን ነው። ግን የባሰ ቢመጣ ሌላው የሚመለከተው ምን ዝግጅት አድርጓል? ሰዎችን የሚያፈናቅል ነገር ቢመጣ እንግዲህ መረጃ መስጠት ከተጀመረ ቆየ፣ ወደ 2 ሳምንት በላይ ሊሆን ነው እና ሀቁ ይሄ መሆኑ ከታወቀ ከመንግስት ጀምሮ ከክልሉ መንግስትም ሆነ ከፌዴራል መንግስት ምን እየተሰራለ እስካሁን የሚለው ይህን መልእክት ማስተላለፍ
እፈልጋለሁ። የመሬት መንቀጥቀጥ አደጋ በሚያጋጥምበት ጊዜ ህብረተሰቡ ማድረግ ስላለበት ጥንቃቄም ምሁራኑ አብራርተዋል። ዶክተር መሰለ ኃይሉ
ለምሳሌ ሰሞን ኮንዶሚኒየም አካባቢ ትልቅ አካባቢ ሸሽቦ ዶቺ ተባለ እና ይህ ክልክል ነው። በእርዝኩዌክ በሰከንድስ ነው የሚያልቀው። በቃ ለምሳሌ ኮቬንስ 9 ሰከንድ ነው፣ 5 ሰከንድ፣ 4 ሰከንድ እና በዛ ተሮጦ የት ይደረሳል? ከበርም አንወጣም። ስለዚህ መሮጥ የመጨረሻው አደገኛ ነው። በእርግጥ እንግዲህ ፓኒክ ማድረግ ያለብን እቃ መውደቅ፣ መጽሐፍ ሼልፍ መውደቅ ሲጀምር ነው። ትንሽ እቃ መውደቅ ምናምን ከጀመረ ጠረጴዛ ስር፣ አልጋ ስር፣ በር ከፍተን ደግሞ የበር ፍሬም ስር ለብዙ ግርግዳ መዛ ስለሌለ እና ፍሬሙ ራሱ ስለሚረዳ እንደዛ ብለን ወደ ላይ ማየት ነው። ከየት እየፈረሰ ነው? ዝም ብሎ ድርግም የሚሉ ህንፃዎች አሉ፣ በጣም ፖር የሆኑ ግን 95-96% ህንፃ ከአንድ በኩል ነው የሚፈርሰው። ስለዚህ ከፈረሰበት ወደ አልፈረሰበትም መሸሽም ይቻላል ማለት ነው። መሸሽ ምሮ መሬት መንቀጥቀጡ ካቆመና የህንፃ የመፍረስ ድምፅ ካለ ደግሞ ማገገገን የሚል ልክ እሱ ሲቆም ያኔ ነው ቶሎ ሞቱ። ካለበለዚያ ግን ሮጠንም አናመልጥም። ዝም ብለን ራንድም ስንሆን በቃ እዛ ቁጭ ብለን ጠረጴዛ ስሆነ ወይም አንድ ኮርነር ሆነ አይተን የምናመልጠውን ነገር ወደ አደጋ ነው ሮጠው። ለሆነም ለትንሽ ለትልቁም ስንሮጥ ከደረጃ ሞርቆ ወይ በስታ መሄድም መሞት ይቻላል። የሚያሳዝነው ደግሞ ህንፃ ብዙ ጊዜ ግርግዳና ክላዲንግ የሚወድቀው ወደ ውጭ ነው። ስለዚህ ደግሞ ሄደን የት ነው? በቀደም አሁን ኮንዶሚኒየም አንድ ፎቶ አይቻ ወጥቷል፣ ግን ህንፃው ስር ቢቆም ስል መራቅ ይገባናል። ከዛ ከወጣ ነበል ህንፃው ወድቆ ሊደርስ ከሚችልበት ህንፃው 20 ሜትር ከሆነ እኛ 20 ሜትር ገደማ መራቅ ይኖርብናል። ሌሎች ሁሌ ባትሪ በአጠገባችን ብናስቀምጥን አይተን እንኳን ለመውጣት በቃ ባትሪ ብዙ ሰው ህይወት ያድናል። ይሄ እሳት ለምሳሌ መሬት መንቀጥቀጥ ካለ ቶሎ ቁጣ ጋዝ ወይም ኢቭን ውሃ አድርገን ከሰልም ከሆነ ለምን ብዙ ጊዜ ትንሽ ነገር እንኳን ቢወድቅበት ወይ መጽሐፍ ቢወድቅበት ወረቀት መጋረጃ እሱ ነው ሰው የሚፈጀው። እነኚህ ያሉ ጥንቃቄዎች በግል ማለት ነው።
በአሁኑ ወቅት የመሬት መንቀጥቀጥ ከሚስተዋልበት አዋሽ ፈንታሌ አካባቢ ጀምሮ አዲስ አበባን ጨምሮ በሰፊ ስፍራ ላይ የሚከሰተው ንዝረት መጠኑ ዝቅተኛ በመሆኑ የከፋ ጉዳት ሊያስከትል አይችልም የሚሉት ምሁራኑ፣ ሆኖም ክስተቱ እስከ መቼ እንደሚቆይና በሂደት መጠኑ ምን ያህል እንደሚሆን በይፋ መተንበይ አይቻልም ብለዋል። በመሆኑም መደናገጥ ሳያስፈልግ በመንግስትና በህዝቡ ዘንድ ጥንቃቄና ዝግጅት መደረግ እንዳለበት መክረዋል። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ጥረት ሚኒስትሩ የእጅ ስልካቸውን ባለማንሳታቸው ለጊዜው አልተሳካም። ሆኖም በአዲስ አበባ መስከረም 26 ቀን የተከሰተውን የመጀመሪያውን ንዝረት ተከትሎ መስሪያ ቤቱ ባወጣው አጭር መግለጫ የአዋሽ ፈንታሌውን የመሬት መንቀጥቀጥ ንዝረት በደሴ መስመር እስከ ኮምቦልቻ፣ አዲስ አበባ፣ መተሃራና በሌሎችም ቦታዎች ተሰምቷል ብሏል። ላለፉት ቀናትም አነስተኛ መጠን ያላቸው ተመሳሳይ አይነት የመሬት ንዝረቶች ሲያጋጥሙ መቆየታቸውንም ባለሙያዎች ማመልከታቸውን የገለጸው መስሪያ ቤቱ ህዝቡ የጥንቃቄ መልእክቶችንና የዘርፉን ባለሙያዎች ምክረ ሐሳቦች ከመገናኛ ብዙሃን እንዲከታተል መልእክት አስተላልፎ ስለ መንግስት እርምጃ ግን በይፋ ያለው ነገር የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተንና ማብራሪያውን በመስጠት የተባበሩንን ባለሙያዎች እጅጉን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ደግሞ እንግዱ ወልዴ በሳምንታዊው ፕሮግራሙ የሙዚቃ ቃና አብሯችሁ ያመሻል።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎችን መራርጬ ለእናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዶልኝ ነኝ። Learning to Fly ከጅምሩ የጊታሩ ድምጽ ቀልብ የሚስበው ይህ ሙዚቃ ቶም ፔቲ እና ሄርትብሬከርስ በተሰኘ የሙዚቃ ቡድን ከ30 ዓመታት በፊት የተቀነቀነ ነው። አንድ አውሮፕላን አብራሪ ማብረሩ ቀላል ነው፣ ከባዱ ሥራ ግን አውሮፕላኑን ማሳረፍ ነው ሲል መስማታቸውን ተከትሎ ሁለቱ የባንዱ አባላት የዘፈኑን ግጥም ጽፈዋል። ከዕለት ዕለት የሕይወት ፈተና ጋር እንዲገናኝ አድርገው ተርከውታል። Learning to Fly around. ለርኒንግ ቱ ፍላይ በታም ፔቲ እና ሄርት ብሬከርስ በተሰኘው ባንድ ነበር። የሙዚቃ ቃና ይቀጥላል። መታ መታ የምትለው ተአምር ግዛው ነች። ምን አይሆን የመጣው መታ መታ በተአምር ግዛው ነበር። የሬጌው ንጉስ ባብ ማርሊ ነው። ሶስት ትንሽ ወፎች በማረዳ ደጃፌ ላይ ያየው ሁሉም ነገር መልካም ይሆናል ሲሉ ዘመሩልኝ ይለናል። Rise up.
Three Little Birds Bob Marley ነበر Bob Marley One Love በሚል በህይወቱና በስራው ላይ የሚያጠነጥነው ፊልም ባለፈው ወር ተለቋል። እስካሁን በአሜሪካ ብቻ በፊልም ቤቶች 93.8 ሚሊዮን ዶላር ሲያገኝ በመላው ዓለም ደግሞ 169.6 ሚሊዮን ዶላር ገቢ አድርጓል። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃናን ነው። እንግዶ ለነኝ እስከ 4 ሰዓት አብራችሁ ልትቆዩ ጋብዛለሁ። የፓፕ ንጉስ ማይክል ጃክሰን የተጫወተው ነው። የምጋብዛችሁ ግን ከብሪትኒ ስፒርስ ጋር ማዲሰን ስኩዌር ጋርደን በንዳራፋን አቆጣጥር 2001 የተጫወቱትን ነው። ኮንሰርቱ የተዘጋጀው ማይክል ጃክሰን በሙዚቃው ዓለም የቆየበትን 30 ዓመታት ምክንያት በማድረግ ነው። አንቺ ስትኖሪ ጥሩ ስሜት ይኖረኛል ያለ ነው። We'll be right back.
The Way You Make Me Feel by Michael Jackson and by Britney Spears in a bar. Kadam biyen te kaskut concert with Zaga Joe, Michael Jackson, ba musika waram yeko yed betim salasa amet mkenaat madr no. Wood di tiketo jika kishet ubbati ya musika concert roj andu honal ka fita inyaw i tiketo waga $10,000 in a bar. Nagar gin Michael baan libbeta addarash rat maglaatin na ba Michael e tafarrama albamin magnit ichambir in a bar. የሚያዋጣ ይመስለኛል ከዚህ ታሪካዊ ኮንሰርት 8 አመታት በኋላ በንዳርፋን አቆጣጥር 2009 የፖፕ ንጉስ ማይክል ጃክሰን ከዚህ ዓለም በሞት ተለይቷል። የሙዚቃ ቀና ይከተላል። በመዋደዳችን ቴድሮስ ታደሰ በመዋደዳችን ስንቱን ችግር አየ ለፍቅር ባትርነ ስንቱን ፈተናየ አሜተኛም ባፉ ላይ በትላይ ለየ እንዲያው ባሉ ባል በፍፋ በሃሜ ያደባገ no bichira che yele se la se mere pino nache mare shamo perun te chegreo katne ambersia bedde bisu kise katne ya tame no mere te chegreme sai zuma
I want to come my friends, I want to come my friends.
ቴድሮስ ታደሰና መስገነን ለሳምንት ቀጠሮ እናያዝ። እንግዲህ ወልዴ ነኝ። ሰላም።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከዋሽንግተን ዲሲ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ አበቃ። ነገ እሁድ በሶስት ሰዓት እስከምንገናኝ ያስተናግድኳችሁ ቆንጅት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እጅጉን እናመሰግናለን። በሰላም እደሩ።